በጆርጂያ ክፍለ ግዛት የተደረገው የምክር ቤት እንደራሴዎች ምርጫ የመላው ዩናይትድ ስቴትስን ትኩረት ስቦ እንደነበር ይታወቃል። ጆርጂያ በምክር ቤት አባላት ብቻ ሳይሆን በፕሬዝዳንታዊ ምርጫም ፕሬዝዳንቱ ለድል ካበቁት ክፍለ ግዛቶች አንዷ መሆኗ ይታወሳል። በክፍለ ግዛቱ የመምረጥ መብቱ አላቸው ከተባሉት ወደ 18000 ትውልደ ኢትዮጵያውያን መካከል ምን ያህሉ ተመዝግበው ምን ያህሉ ለምርጫ እንደተሳተፉ መረጃ ባይኖርም በብዙ ሺህ የሚቆጠሩ ትውልደ ኢትዮጵያውያን ሳይመርጡ እንዳልቀረም ተገምቷል። በአትላንታ ከተማ ዙሪያ ብቻ ለምርጫ ቀስቀሳው በበጎ ፈቃደኝነት የተሳተፉ እንደሚሉት ወደ 12000 የሚሆኑ ትውልደ ኢትዮጵያውያንና ኤርትራውያን መጥተው እንዲመርጡ በቀጥታና በግል ቀስቀሳ ያደርጉላቸው እንደነበር ተናግረዋል። ከበጎ ፈቃደኞቹ መካከል ትውልደ ኢትዮጵያዊቷ ወይዘሮ ቤተልሔም ተመስገን ፊሊሚንግና ትውልደ ኤርትራዊቷ ወይዘሪት ሃና ገብረስላሴን እንዲሁም ከአትላንታ የአድማስ ሬዲዮ አዘጋጅ ዳዊት ከበደ ወይሳን ያነጋገረው ደረጀ ደስታ የሚከተለውን ዘገባ አዘጋጅቷል።
ወይዘሮ ቤተልሔም ተመስገን ፊሊሚንግ ጆርጂያ ውስጥ የአትላንታ ከተማ ነዋሪ ሲሆኑ በአሜሪካ ላለፉት 30 ዓመታት ኖረዋል። አሁን አትላንታ ውስጥ በሚገኝና የካንሰር ህሙማንን በሚከታተል ሆስፒታል ውስጥ ይሰራሉ። በበጎ ፈቃደኝነት ብዙ የደከሙላቸው እጩዎች በምርጫው አሸናፊ በመሆናቸው እጅግ የተደሰቱ መሆኑን ይናገራሉ።
በጣም ደስ ብሎኛል። ምክንያቱም የሁለት ሴኔተሮች አዲስ ተመረጡት ፕሬዝዳንት ለጆ ባይደን በብዙ ነገር በሚያወጡት ህግ፣ ለምሳሌ በጤና በኩል፣ በኢሚግሬሽን፣ በትምህርት ያግዟቸዋል መደረግ ያለበትን ነገር እንዲያደርጉ። በኢሚግሬሽን በኩል የሚያስፈልገውን ነገር በተለይ እዚህ ሀገር ከሌላ ሀገሮች ለሚመጡ ሰዎች ኢሚግሬሽንን በማስተካከል፣ ጤና ደግሞ ያሁላችንም እንደምናውቀው ፕሬዚደንት ኦባማ ለነበሩ ጊዜ ሁሉ ሰው የጤና ኢንሹራንስ ወይ ደግሞ ሁሉ ሰው ሲያመው ሄዶ ዶክተር እንዲያይ ብለው የጤና የሆነ ፕሮግራም አዘጋጅተው ነበር ፕላን እና እሱን ፕላን እንዲተረክብና ከሌላ ሀገሮችም ለሚመጡ ሰዎች ሲታመሙ ሕክምና እንዲያገኙ በሱ ያደርጋሉ። ሌላም ደግሞ በትምህርት በኩል ያው እዚህ ሀገር ብዙዎቻችን ስመጣ ትዳር ይዘን ልጆች አሉና ለነሱ ህይወት በጣም አስፈላጊ ነገር ነው። ትምህርት መማር በጣም አስፈላጊ ስለሆነ በሱም በኩል ይረዳቸዋል። አሁን አዲስ ፕሬዚደንት ጆ ባይደንን የሚል ሐሳብ አለ። በጣም ደስ ብሎኛል።
ተፎካካሪዎቹን የምክር ቤት አባላት ለማስመረጥ የበጎ ፈቃድ አስተባባሪ ሆና የሰራችው ትውልደ ኤርትራዊቷ ሃና ገብረስላሴም በውጤቱ ደስተኛ የሆነችበትን ምክንያት እንደሚከተለው ገልጣለች።
The feeling is unreal. It just to see them get to this point, I think it makes me feel hopeful for the future, and it shows that hard work really pays off, you know. I think it's gratifying, it's rewarding. There's so many ways to describe. I mean, history was made in this nation.
የማይታመን ነገር ነው የተሰማኝ። እዚህ ደረጃ መድረሱ ስለወደፊቱ ተስፋ ይሰጠኛል። ጠንካራ ስራ በመጨረሻ እንደሚከፍል ያሳያል። አስደሳችና የምትካስበትም ነው። ይህንን በብዙ መንገድ ልትገልጸው ትችላለህ። በዚህች ሀገር ታሪክ ተሰርቷል። ግን ልብ አድርግ፣ ይህን ስገልጽልህ እነዚህ ሁለት ሰዎች ያሸነፉት በቅርቡ የተመለከትነው አመት በተካሄደበት ወቅት ነው። ይህንን ሳልጠቅስልህ ባልፍ ልክ አይመጣም። ይህን አመፅ ደግሞ ስትመለከት ይህች ሀገር ገና ምን ያህል መጓዝ እንዳለባት ያስታውስሃል። ይህ ሌላኛው መራር እውነት ነው። ስለዚህ ሁለቱ ተመራጭ የምክር ቤት እንደራሴዎች ራፋኤል ዋርኖክ እና ጃክ ኦፍ እነዚያን መቀመጫዎች ሲያገኙ እዚህ ሀገር እንዲህ አይነቱ ጥላቻና ሽብርን በምን መንገድ ማለፍ እንዳለብን ያግዙናል ብዬ አስባለሁ።
ከኢትዮጵያና ኤርትራዊ ወላጆቿ የተወለደችውና የአሜሪካ ፖለቲካን ከህይወቷ ጋር አያይዛ የምትናገረው ሃና በምርጫው አስተባባሪነት ተሳታፊ የሆነችው አገር አቀፉን ሁኔታ ብቻ ሳይሆን ያለችበትን ክፍለ ግዛትና ከተማ አትላንታንም እያሰበች መሆኑን ትናገራለች።
So Atlanta is home. I've been here since I was 4 years old, and so about 26 years I've lived here. So pretty much almost my whole life, and this city and this state is very special, very very dear to me. I went to college here as well. I went to Georgia Tech and
Atlanta, Betino. ከአራት ዓመቴ ጀምሮ ለ26 ዓመታት እዚህ ነዋሪ ነኝ። ሆቴል በሙሉ እዚህ ነው የኖርኩት። ስለዚህ ይህ ከተማ ለእኔ ልዩ ነው። ኮሌጅ የሄድኩትም እዚሁ የጆርጂያ ግዛት ዩኒቨርሲቲ ጆርጂያ ቴክ ነው። ስለዚህ ለእኔ አትላንታ የተለየ ቦታ ነው።
የቴሌቪዥን ዜና አንባቢና ሪፖርተር ሆኜ ሰርቻለሁ የምትለው ሃና ከሁለት ዓመት ጀምሮ የግሏን የንግድ ሥራና ጋዜጠኝነቱን አንድ ላይ አጣምራ እየሰራች መሆኑን ጠቅሳለች። መልካም ሥራዎችን በማህበረሰብ ውስጥ የሚያስተጋባ መድረክም ፈጥራ እየሰራች ሲሆን በዚህ ምርጫ ቅስቀሳም እንድትሳተፍ ያነሳሳት ይህ መሆኑን አስታውቃለች። ይህ ምርጫ መላውን ማህበረሰብ አነቃንቋል እኔንም ጭምር ትላለች ሃና።
First of all, I definitely want to start off by saying it takes a village, right? Teamwork definitely
ይህ መላ ማህበረሰቡን ያሳተፈ ነው። የቡድን ስራ የህልም ስራን ይፈጽማል። አንድ ሰው ወይም ሁለት ሰው ብቻ ሳይሆን እያንዳንዱ ሰው የየድርሻውን የተወጣበት ነው። የመረጡ ሰዎች አሉ፣ ስልክ የደወሉ ሰዎች አሉ፣ የቴክስት መልእክቶችን የላኩ አሉ፣ በገንዘብ የረዱም አሉ፣ ግንዛቤን ለማሳደግ የማህበራዊ ሚዲያን ለመቀስቀሻነት የተጠቀሙም ሰዎች አሉ። በዚህ መንገድ ድጋፋቸውን የገለጹ ሰዎችም አሉ። እነሱንም አደንቃለሁ። የግሌን ግን ከጠየቀ እኔም በጣም ተሳትፌያለሁ። በኢትዮጵያና ኤርትራውያን ህብረት ለጆርጂያ ሰርቻለሁ። በተጨማሪም ፕሮሞት ፖዚቲቭ ሙቭመንት በሚባለውና መልካም ስራ ለማስተጋባት በሚል በግሌ ባቋቋምኩት ዘመቻ አማካኝነት የበኩሌን አስተዋጽኦና ጥረት አድርጌያለሁ። የኢትዮጵያና ኤርትራውያን ህብረት ለጆርጂያ ብለን የሰራነው በጣም ትልቅ እንቅስቃሴ ያደረግንበት ነው።
ወሳኝ የሆኑ ከፍተኛ ድምጾች ተገኝተውባቸዋል ከተባሉት አትላንታ ዙሪያ ከሚገኘው የዲካብ ካውንቲ ጭምር ትውልደ ኢትዮጵያውያን በብዛት እንዲወጡ ጥረት ማድረጋቸውን ቤተልሔም ፍለሚንግም የሚገልጹት ይህንኑ ነው።
ምንድነው ያደረግነው? ያው የኛን ኮሚኒቲ ያልጣኖች ጆርጂያ ውስጥ ከ30 ወይ ከ40 ሺህ የሚሆኑ ኢትዮጵያኖች ይኖራሉ ይባላል። ይሄ ግምት ነው፣ ሊበዛም ሊያንስም ይችላል። ግን ብዙ ኢትዮጵያውት ዲካብ ካውንቲ የሚባል ወረዳ አለ እና እዛ ይኖራሉ። እና ምንድነው ያረኩት? እኔና ሌላ ብዙ ሰዎች አሉ። ይሄ ስራ የኔ ስራ ብቻ አይደለም። ብዙ ሰዎች ተባብረን እና በስልክ በመደወል ስልክ ደውለን እባካችሁ ምርጫ ስላለ ውጡና ምረጡ በማለት አንዳንድ ሰዎች ደግሞ ምርጫ እንዳለ በያቁም ለምንድን ነው የምንመርጠው ብለው ጥያቄ ተነሱ። እኛ ደግሞ ብንመርጥ ለዚህ ጉዳይ ጥሩ ይሆናል። ኢትዮጵያኖች እዚህ ሀገር ለሚመጡ ከላግለን መጡ ሰዎች ይጠቅማል በሚል ትምህርት በመስጠት ስልክ መደወል፣ ሌላው ደግሞ ወረቀቶች አዘጋጅተን ነበረ ምረጡ የሚል ወረቀት አዘጋጅተን እነዚህ ወረቀቶች ኢትዮጵያዊ የሆኑ ምግብ ቤቶች፣ ኢትዮጵያዊ የሆኑ ሱቅ ያሉት ሱቆችን በመሄድ ቤተክርስቲያን ደግሞ እየሄድን ለአባቶች በኩል የሰው የሚመጣን ቤተክርስቲያን ሲመጡ እባካችሁ እንዲያስታውሳቸው ምርጫ እንዳለ እዚህ ሀገር መምረጥ በጣም አስፈላጊ እንደሆነ እንዲነግሩን አርገን በሱ በኩል ነው ብዙ ስራ የተሰራው። ሰውም ሰምቶ ይሄ ምርጫ በጣም አስፈላጊ እንደሆነ በማወቅ ከሚገባ በላይ ወጥተው መርጠዋል። እና እንደሱ ነው ያደረግነው። እኔም እንደገና ደግመዋለሁኝ፣ እኔ ብቻ ሳልሆን ብዙ ሰዎች ተረባርበን ነው አንድ ላይ ይሄን ነገር የሰራ ነው።
አድማጮቻችን፣ ውይይታችን በዚህ አላበቃም። ቀሪውን ዝግጅት በሚቀጥለው ጊዜ ይዘን እንቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ጤና ይስጥልን።
የአሜሪካ ድምጽ በሚያዘጋጀው አድማጮችን የሚያሳትፍ ውይይት ይሳተፉ። ሴቶች ለሀገር ሰላምና መረጋጋት፣ ለሰው ልጆች መብት መከበር ምን አስተዋጽኦ ማበርከት ይችላሉ? እኛ ሐሳባችሁን የሚያካፍሉ ሁለት እንግዶችን ጋብዘናል። እናንተ ደግሞ ጥያቄዎቻችሁን እንዲሁም ሐሳቦቻችሁን በማጋራት ተሳተፉ። እንግዶቻችን የሕግ ባለሙያ የነበሩት ከሀገር ሽማግሌዎች ጋር ወደ ትግራይ ክልል አቅንተው ሰላም እንዲመጣ የተማጸኑት ወይዘሮ ማርያም ሙኒር አንዷ ናቸው። ሴቶችና እናቶች ለአንድ ሀገር ሰላምና መረጋጋትን እንዲያመጡ መስራት አለባቸው በሚል አቋም የተለያዩ እንቅስቃሴዎችን የሚያደርጉት የውመን ካንድዊች እንቅስቃሴ መስራች ሞድሽ በቀለ ሌላኛው አንግዳችን ናቸው። የእናንተን አስተያየቶችና ጥያቄዎች የሚቀበሉ ቀጣይ መላዎች ተዘጋጅቷል። በ202-205-9942 በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሰረት ሐሳቡን አድርሱን። ዋትስአፕ ለሚቀናችሁ ደግሞ 202-251-3505 ክፍት ነው። horn@voanews.com በኢሜይል @voaamharic ለፌስቡክ መልእክቱ #voaamharic ለትዊተር መልእክቶች መልካም አማራጮች ናቸው። ጥያቄዎቻችሁን እስከ ሐሙስ ጥር 6 ቀን 2013 ዓመተ ምህረት በድምጽ ወይንም በጽሑፍ እንድትልኩልን ይሁን። የአሜሪካ ድምጽ።
የተከበራችሁ አድማጮች ለምሽቱ ያሰናዳናል
ወይዘሮ ቤተልሔም ተመስገን ፍለሚንግ ጆርጂያ ውስጥ የአትላንታ ከተማ ነዋሪ ሲሆኑ በአሜሪካ ላለፉት 30 ዓመታት ኖረዋል። አሁን አትላንታ ውስጥ በሚገኝና የካንሰር ህሙማንን በሚከታተል ሆስፒታል ውስጥ ይሰራሉ። በበጎ ፈቃደኝነት ብዙ የደከሙላቸው እጩዎች በምርጫው አሸናፊ በመሆናቸው እጅግ የተደሰቱ መሆኑን ይናገራሉ።
በጣም ደስ ብሎኛል። ምክንያቱም የሁለት ሴኔተሮች አዲስ ተመረጡት ፕሬዝዳንት ለጆ ባይደን በብዙ ነገር በሚያወጡት ህግ፣ ለምሳሌ በጤና በኩል፣ በኢሚግሬሽን፣ በትምህርት ያግዟቸዋል መደረግ ያለበትን ነገር እንዲያደርጉ፣ በኢሚግሬሽን በኩል የሚያስፈልገውን ነገር በተለይ እዚህ ሀገር ከሌላ ሀገሮች ለሚመጡ ሰዎች ኢሚግሬሽንን በማስተካከል፣ ጤና ደግሞ ያሁላችንም እንደምናውቀው ፕሬዚደንት ኦባማ ለነበሩ ጊዜ ሁሉ ሰው የጤና ኢንሹራንስ ወይ ደግሞ ሁሉ ሰው ሲያመው ሄዶ ዶክተር እንዲያይ ብለው የጤና የሆነ ፕሮግራም አዘጋጅተው ነበረ ፕላን እና እሱን ፕላን እንዲተነክርና ከሌላ ሀገሮችም ለሚመጡ ሰዎች ሲታመሙ ሕክምና እንዲያገኙ በሱ ያደርጋሉ። ሌላም ደግሞ በትምህርት በኩል ያው እዚህ ሀገር ብዙዎቻችን ስንመጣ ትዳር ይዘን ልጆች አሉንና ለነሱ ህይወት በጣም አስፈላጊ ነገር ነው ትምህርት መማር በጣም አስፈላጊ ስለሆነ በሱም በኩል ይረዳቸዋል። አሁን አዲሱን ፕሬዚደንት ጆ ባይደንን የሚል ሐሳብ አለኝ። በጣም ደስ ብሎኛል።
ተፎካካሪዎቹን የምክር ቤት አባላት ለማስመረጥ የበጎ ፈቃድ አስተባባሪ ሆና የሰራችው ትውልደ ኤርትራዊቷ ሃና ገብረስላሴም በውጤቱ ደስተኛ የሆነችበትን ምክንያት እንደሚከተለው ገልጣለች።
The feeling is unreal. It just to see them get to this point, I think it makes me feel hopeful for the future, and it shows that hard work really pays off, you know. I think it's gratifying, it's rewarding. There's so many ways to describe it. I mean, history was made in this nation.
የማይታመን ነገር ነው የተሰማኝ። እዚህ ደረጃ መድረሱ ስለወደፊቱ ተስፋ ይሰጠኛል። ጠንካራ ስራ በመጨረሻ እንደሚከፍል ያሳያል። አስደሳችና የምትካፍበትም ነው። ይህንን በብዙ መንገድ ልትገልጸው ትችላለህ። በዚህች ሀገር ታሪክ ተሰርቷል። ግን ልብ አድርግ፣ ይህን ስገልጽልህ እነዚህ ሁለት ሰዎች ያሸነፉት በቅርቡ የተመለከትነው አመት በተካሄደበት ወቅት ነው። ይህንን ሳልጠቅስልህ ባልፍ ልክ አይመጣም። ይህን አመት ደግሞ ስትመለከት ይህች ሀገር ገና ምን ያህል መጓዝ እንዳለባት ያስታውስሃል። ይህ ሌላኛው መራር እውነት ነው። ስለዚህ ሁለቱ ተመራጭ የምክር ቤት እንደራሴዎች ራፋኤል ዋርኖክ እና ጃክ ኦፍ እነዚያን መቀመጫዎች ሲያገኙ እዚህ ሀገር እንዲህ አይነቱ ጥላቻና ሽብርን በምን መንገድ ማለፍ እንዳለብን ያግዙናል ብዬ አስባለሁ።
ከኢትዮጵያና ኤርትራዊ ወላጆቿ የተወለደችውና የአሜሪካ ፖለቲካን ከህይወቷ ጋር አያይዛ የምትናገረው ሃና በምርጫው አስተባባሪነት ተሳታፊ የሆነችው አገር አቀፉን ሁኔታ ብቻ ሳይሆን ያለችበትን ክፍለ ግዛትና ከተማ አትላንታንም እያሰበች መሆኑን ትናገራለች።
So Atlanta is home. I've been here since I was 4 years old, and so about 26 years I've lived here. So pretty much almost my whole life, and this city and this state is very special, very very dear to me. I went to college here as well. I went to Georgia Tech and Georgia State University, so it's a very special place to me. And then as far as what I do, like
Atlanta, Betino. ከአራት ዓመቴ ጀምሮ ለ26 ዓመታት እዚህ ነዋሪ ነኝ። ሕይወቴን በሙሉ እዚህ ነው የኖርኩት። ስለዚህ ይህ ከተማ ለእኔ ልዩ ነው። ኮሌጅ የሄድኩትም እዚሁ የጆርጂያ ግዛት ዩኒቨርሲቲ ጆርጂያ ቴክ ነው። ስለዚህ ለእኔ አትላንታ የተለየ ቦታ ነው።
የቴሌቪዥን ዜና አንባቢና ሪፖርተር ሆኜ ሰርቻለሁ የምትለው ሃና ከሁለት ዓመት ጀምሮ የግሏን የንግድ ሥራና ጋዜጠኝነቱን አንድ ላይ አጣምራ እየሰራች መሆኑን ጠቅሳለች። መልካም ሥራዎችን በማህበረሰብ ውስጥ የሚያስተጋባ መድረክም ፈጥራ እየሰራች ሲሆን በዚህ ምርጫ ቅስቀሳም እንድትሳተፍ ያነሳሳት ይህ መሆኑን አስታውቃለች። ይህ ምርጫ መላውን ማህበረሰብ አነቃንቋል እኔንም ጭምር ትላለች ሃና።
You know, first of all, I definitely want to start off by saying it takes a village, right? Teamwork definitely made the dream work. It was just not one person, it wasn't two people, everybody played their own role.
ይህ መላ ማህበረሰቡን ያሳተፈ ነው። የቡድን ስራ የህልም ስራን ይፈጽማል። አንድ ሰው ወይም ሁለት ሰው ብቻ ሳይሆን እያንዳንዱ ሰው የየድርሻውን የተወጣበት ነው። የመረጡ ሰዎች አሉ፣ ስልክ የደወሉ ሰዎች አሉ፣ የቴክስት መልእክቶችን ይላኩ አሉ፣ በገንዘብ የረዱም አሉ፣ ግንዛቤን ለማሳደግ የማህበራዊ ሚዲያን ለመቀስቀሻነት የተጠቀሙም ሰዎች አሉ። በዚህ መንገድ ድጋፋቸውን የገለጹ ሰዎችም አሉ። እነሱንም አደንቃለሁ። የግሌን ግን ከጠየቀኝ እኔም በጣም ተሳትፌያለሁ። በኢትዮጵያና ኤርትራውያን ህብረት ለጆርጂያ ሰርቻለሁ። በተጨማሪም ፕሮሞት ፖዚቲቭ ሙቭመንት በሚባለው እና መልካም ስራን ለማስተጋባት በሚል በግሌ ባቋቋምኩት ዘመቻ አማካኝነት የበኩሌን አስተዋጽኦና ጥረት አድርጌያለሁ። የኢትዮጵያና ኤርትራውያን ህብረት ለጆርጂያ ብለን የሰራነው በጣም ትልቅ እንቅስቃሴ ያደረግንበት ነው።
ወሳኝ የሆኑ ከፍተኛ ድምጾች ተገኝተውባቸዋል ከተባሉት አትላንታ ዙሪያ ከሚገኘው የዲካፕ ካውንቲ ጭምር ትውልደ ኢትዮጵያውያን በብዛት እንዲወጡ ጥረት ማድረጋቸውን ቤተልሔም ፍለሚንግም የሚገልጹት ይህንኑ ነው።
ምንድነው ያደረግነው? ያው የኛን ኮሚኒቲ ያልጣያኖች ጆርጂያ ውስጥ ከ30 ወይ ከ40 ሺህ የሚሆኑ ኢትዮጵያኖች ይኖራሉ ይባላል። ይሄ ግምት ነው፣ ሊበዛም ሊያንስም ይችላል። ግን ብዙ ኢትዮጵያውት ዴካብ ካውንቲ የሚባል ወረዳ አለ እና እዛ ይኖራሉ። እና ምንድነው ያረኩት እኔና ሌላ ብዙ ሰዎች አሉ። ይሄ ስራ የኔ ስራ ብቻ አይደለም። ብዙ ሰዎች ተባብረን እና በስልክ በመደወል ስልክ ደውለን እባካችሁ ምርጫ ስላለ ውጡና ምረጡ በማለት አንዳንድ ሰዎች ደግሞ ምርጫ እንዳለ በያቁም ለምንድነው የምንመርጠው ለውጥ ያቂ ተነሱ። እኛ ደግሞ ብንመርጥ ለዚህ ጉዳይ ጥሩ ይሆናል። ኢትዮጵያውያኖች እዚያ ጋር ለሚመጡ ከላግለን መጡ ሰዎች ይጠቅማል በሚል ትምህርት በመስጠት ስልክ በመደወል ሌላው ደግሞ ወረቀቶች ያዘጋጅተን ነበር። ምረጡ የሚል ወረቀት አዘጋጅተን እነዚህ ወረቀቶች ኢትዮጵያዊ የሆኑ ምግብ ቤቶች፣ ኢትዮጵያዊ የሆኑ ሱቅ ያሉት ሱቆችን በመሄድ ቤተክርስቲያን ደግሞ እየሄድን ለአባቶች በኩል የሰው የሚመጣን ቤተክርስቲያን ሲመጡ እባካችሁ እንዲያስታውሷቸው ምርጫ እንዳለ እዚያ ጋር መመረጥ በጣም አስፈላጊ እንደሆነ እንዲነግሩን አርገን በሱ በኩል ነው ብዙ ስራ የተሰራው። ሰውም ሰምቶ ይሄ ምርጫ በጣም አስፈላጊ እንደሆነ በማወቅ ከሚገባ በላይ ወጥተው መርጠዋል። እና እንደሱ ነው ያደረግነው። እኔም እንደገና ደግመዋለሁኝ፣ እኔ ብቻ ሳልሆን ብዙ ሰዎች ተረባርበን ነው አንድ ላይ ይሄን ነገር የሰራ ነው።
አድማጮቻችን፣ ውይይታችን በዚህ አላበቃም። ቀሪውን ዝግጅት በሚቀጥለው ጊዜ ይዘን እንቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ጤና ይስጥልን። በማህበረሰብ እንቅስቃሴ ውስጥ ንቁ ተሳታፊ የሆነችው ሃና ገብረስላሴ በኢትዮጵያና ኤርትራውያን ህብረት ለጆርጂያ ሲሰሩ በፓርቲዎቹ የመረጃ ቋት ውስጥ ያሉትን የኢትዮጵያውያንና ኤርትራዊ ስሞችና ስልኮች ቁጥር አውጥተው ለቅስቀሳ የተጠቀሙበት መሆኑን ገልጻለች።
The specific outreach we did Ethiopians and Eritreans for Georgia is really phenomenal because we were able to partner with the DeKalb County Democrats and we were able to access data set that was hyper focused on Ethiopian and Eritrean names. So we had thousands of names that we could touch and reach through canvassing, through literature drops, through phone banking, through text banking. And that's thanks to so many people who made that happen. You know, there were people who...
ከዲካልፕ ኮንቲ ዴሞክራቶች ጋር በጋራ ለመስራትና እነሱ ያላቸውን ዳታ ለመጠቀም ይችላል። ያ በሽሮች የሚቆጠሩ ኢትዮጵያውያንና ኤርትራውያን ስሞችን ለይተን እንድናወጣና እነሱ ላይ ብቻ እንድናተኩር አስችሎናል። እነሱ ያሉበትን ቦታ ለማግኘት የህትመት ውጤቶችን ለማደል የመረጃ ቋቶችን ማግኘትና በየስልካቸው ለመደወል እንዲሁም የቴክስት መልእክቶችን ለመስጠት አስችሎናል። እነዚያን የመረጃ ቋቶች ፈላልጎ በማግኘትና እኛ እንድንጠቀምበት የረዱን ቡድኖች ነበሩ። ስለዚህ እኔ ካደረኳቸው ነገሮች መካከል ያሉበትን አካባቢ ለማዳረስ ሞክሬያለሁ። በምርጫው እንዲመዘገቡ አድርጌያለሁ። በየስልኮቻቸው ደውያለሁ። በየሳምንቱ መረጃዎችን የሚያካፍሉ ቃለ መጠይቆችን በማህበራዊ የትስስር ሚዲያዎች በዩቲዩብ እና በፌስቡክ ላይ አድርጌያለሁ።
Like I said, I was one of the community members, one of the organizers with the coalition. So we worked together, and collectively as a coalition, we reached 12,000 voters. 12,000 voters through, like I said, canvassing, phone banking, text banking, voter drives.
እኔ የሰራሁት እንደሌው ከሚሰሩት ሌሎች የማህበረሰቡ አደራጆች መካከል አንደኛ ሆኜ ነው። የሰራ ነው በቡድን ነው። ስለዚህ ቅድም በዘረዘርኳቸው መንገዶች ወደ 12000 መራጮች ዘንድ መድረስ ይችላል። እና እኔም ሌሎችን እንድረዳ እድሉን የሰጡኝ በጆርጂያ በማህበረሰብ ውስጥ የሚሰሩና የሚረዱ ሌሎች ሰዎች ናቸው። በስድስት ሳምንታት ውስጥ በግሌ ብቻ እንኳን ወደ 1000 የሚቆጠሩ ሰዎች ዘንድ ተገናኝቼ ሰርቼ ሊሆን ይችላል። የሰራ ነው ግን በቡድን ነው።
በአትላንታ የአድማስ ሬዲዮ ጋዜጠኛ ዳዊት ከበደ ወየሳ የፕሬዝዳንታዊውንም ሆነ የህግ መወሰኛ ምክር ቤት አባላቱን ምርጫ በቅርበት ሲከታተል ባለሙያዎችንም ሲያወያይ ቆይቷል።
በአትላንታ ጆርጂያ የሚደረገው የምርጫ ዘመቻ እንግዲህ ለረጅም ጊዜ ሲካሄድ ነበር። ምክንያቱም እንደምታውቀው ጆርጂያ ለብዙ ዓመታት የሪፐብሊካኖች ክፍለ ግዛት ነበረች። አሁን ግን ብዙዎች እንደምታውቁት ከቀይ ወደ ሰማያዊ የተቀየረችበት ወይም ደግሞ ከሪፐብሊካን ወደ ዲሞክራት የተቀየረችበት አጋጣሚ ነው ያለው። እንግዲህ እኔ በምሰራበት የአድማስ ሬዲዮ ወይም ደግሞ በአጠቃላይ በሚዲያ ላይ በምናደርገው እንቅስቃሴ የራሳችንን አቋም ወይም ደግሞ የምንመርጠው ፓርቲ ቢኖርም በአብዛኛው ስናደርግ የነበረው ግን ህዝቡ ወጥቶ ምርጫውን ወይም ደግሞ የዚህ ዲሞክራቲክ ፕሮሰስ ወይም ሂደቱን የዲሞክራሲውን ፕሮሰስ እንዲያጣጥመው እንዲጠቀምበት ለማድረግ ከምዝገባ ጀምሮ በጊዜ ሄዶ የመምረጡን ስራ እንዲሰራ በተለይ በሚዲያ ደረጃ ቅስቀሳ ስናደርግ ነበር። እንደምታውቀው በሚዲያ የተከፈለበት ቅስቀሳ እስካልሆነ ድረስ ዘመቻ ማድረግ ስለማይቻል በአብዛኛው ስንሰራ የነበረው የህብረተሰቡን ንቃት ወይም ደግሞ ወጥቶ የሚመርጥበትን አሰራር እዛ የነበር ትኩረት አድርገን ዘመቻ ስንሰራ የነበረው።
ጋዜጠኛ ዳዊት መራጮች አንድን የፖለቲካ ፓርቲ ብቻ ለይተው እንዲመርጡ ወይም እንዲደግፉ ሳይሆን የፖለቲካ ፓርቲዎቹ የቆሙለትን ዓላማ ለህዝቡ እንዲገልጹ እንዲሁም በምርጫው ሂደት የተሳተፉ ሰዎችንም ሆነ በምርጫው ዙሪያ ስለተነሱ የመከራከሪያ ሐሳቦች በተለይ በፕሬዝዳንታዊ ምርጫ ወቅት ማህበረሰቡን ሲያወያይ እንደነበር ይገልጻል።
በተቻለ መጠን ስናደርግ የነበረው ልክ እንደ አሜሪካኖች የእርስ በርስ ዲቤት ወይም ደግሞ የምርጫ ክርክር እንዲያደርጉ በቂ የሆነ ጊዜ በመስጠት ነበር በሬዲዮ ሽፋን የሰጠናቸውና ከሪፐብሊካን የሚወክሉ ወይም ደግሞ መደገፍ እንደግፋለን የሚሉ ኢትዮጵያውያኖችና በሌላ በኩል ደግሞ ዲሞክራቶችን እንደግፋለን የሚሉ ኢትዮጵያውያኖችን በየሳምንቱ በማቅረብ ዲቤት እንዲያደርጉ ወይም ክርክር እንዲያደርጉ ይሄኛው ቢመረጥ ለኮሚኒቲያችን ይጠቅመናል የሚለውን ነገር ጭምር እያነሱ እንዲከራከሩ ተደርጎ ነበርና የትኛው በተለይም አሁን የነበረውም ክርክር በአብዛኛው ጠለቅ ያለ ነበር። ዲሞክራት ፓርቲ እና ሪፐብሊካን ፓርቲ ከመሰረታዊ ባህሪያቸው በመነሳት ይከራከሩ ነበር ተከራካሪዎች። ከዛ በተጨማሪ ደግሞ ዲሞክራቶች ቢመረጡ ምን ያደርጉልናል፣ በተለይም ደግሞ ከኛም ጥቅም አንጻር ሪፐብሊካኖች ቢመረጡ ምን ያደርጉልናል የሚለውን ሁለት ነገሮች ነው ስናወያይ ነበር። አንደኛው እዚህ ያለ ህብረተሰብ እንደ ኢትዮጵያዊ ምን ሊጠቀም ይችላል፣ የኢትዮጵያ ህብረተሰብ ወይም ኮሚኒቲ ምንድነው ተጠቃሚነቱ በእነዚህ ምርጫዎች አንደኛ። ሁለተኛ ነገር ደግሞ የምናነሳው የነበረው እንደ አገር ደግሞ አገራችን ኢትዮጵያ ደግሞ ወይም የኢትዮጵያ መንግስትና ህዝብ የትኛው አካል ቢመረጥ ይጠቅመዋል የሚል ምልከታ ነበር ያደረግነውና በሁለቱም መስመር ሰዎች እንዲከራከሩ አድርገን በመጨረሻ ላይ ሰው የመረጠውን መርጧል። ነገር ግን እንግዲህ ምርጫውን ለሰው ነው ስምንተው የኛ ስራ የነበረው እንዲህ የሚዲያ ሰዎች እንደመሆናችን መጠን ሁኔታዎችን ማመቻቸት ነበር ያን አመቻችተን ለሪፐብሊካኖችም ለዲሞክራቶችም ክርክሩን እንዲያደርጉ አድርገናል ግን ያው እንዳልኩት መራጩ ነው የሚያቀው ከዛ በኋላ ሄዶ ማን እንደመረጠ ከበግሌ በጠይቀኝ ማንን እንደመረጥኩ ነገር ይችላልው ይሄ ነገር ግን በእኛ በኩል እንደ ሚዲያ የሰራናቸው ዋናውና ስራዎች እነዚህ ነበሩ።
ዳዊት በአትላንታ የኢትዮጵያ ኮሚኒቲ ማዕከል በምርጫ ዙሪያ የተለያዩ እንግዶችንና እጩዎችን ራሳቸውን በመጋበዝ የተለያዩ ዝግጅቶችን በማድረግ ከፍተኛ ስራ መስራቱን ገልጧል። ከጆርጂያ ውጪ በአገር አቀፍ ደረጃ ይንቀሳቀሱ የነበሩ አክቲቪስቶችም ልክ እንደ ፕሬዝዳንታዊ ምርጫ በሴኔት አባላቱ ምርጫ ወቅት ከርቀት ሆነው በተለያየ መንገድ አትላንታ ከነበሩ ኢትዮጵያውያን ጋር ይሰሩ ያስተባብሩ እንደነበር ተናግሯል።
በአጠቃላይ በአሜሪካ ደረጃ በኋላ እዛ ግሩፕ ውስጥም ገብቼ እንደተመለከቱት እጅግ በጣም ብዙ ስራ ይሰሩ የነበሩ ከታች ከግራስሩት ጀምሮ እስከ ላይ እስከ ተመራጮቹ ድረስ ስቴካምፒን ማናጀሮቹ ድረስ ትውቅ የነበራቸው ሰዎች እንደዚሁም ደግሞ የሮቦኮል ስልኮችን በሺዎችና በሚቆጠሩ ስልኮችን በመደወል ይተባበሩ የነበሩ ሰዎች ነበሩ። ከሞላ ጎደል የተሳካ ስራ ነው የተሰራው። እንደውም እዚህ የተጠቀምንበት አንድ አባባል ቮት ወይም ሞት የሚል ነበር። እኔ ነኝ የሞት ሆኖ ያወጣሁት ቮት ወይም ሞት። ይሄ በደንብ የሰራ ይመስላልና እንደሚታወቀው በባይደንና በትራምፕ መካከል በነበረው ግብግብ የኢትዮጵያኖችን ጨምሮ እጅግ በጣም ባነሰ በሚባል በሺዎች በሚባል ቁጥር ልዩነት የባይደን እና የቫይስ ፕሬዚዳንቷ ካማላ ሃሪስ ሁለቱ በዚህ በአትላንታ ጆርጂያ ላይ እንዲያሸንፉ ሆኗል። እና ይሄ ቀላል ነገር አለም ኢትዮጵያኖችም ተሳትፎ ቀላል ነገር አለም እና ይህንን ከምን አንጻር ነው ስናየው ቢያንስ 10,000 እና 20,000 ኢትዮጵያኖች ወጥተው መርጠው ከሆነ የእነሱ ድምፅ ሰርቷል ማለት ነው። ምክንያቱም ልዩነቱ የነበረው በዛ መጠን ነበር ባይደን እና በትራምፕ መካከል እና ትልቅ ስራ ሰርቷል። ይሄ ነው እንግዲህ ከሞላ ጎደል የነበረው በእኛ አካባቢ።
ወይዘሮ ቤተልሔም ተመስገን ጆርጂያ ውስጥ ከ30 እስከ 40 ሺህ የሚገመቱ ኢትዮጵያውያን ይኖራሉ የሚል ግምት መኖሩን ጠቅሰዋል። ከዚያ ውስጥ ትክክለኛው አሃዝ ባይኖርም ቢያንስ 18,000 የሚሆኑ የመምረጥ መብት እንዳላቸው ይታመናል። በዚህ ምርጫ ወቅት ትውልደ ኢትዮጵያውያንና ኤርትራውያንን ጨምሮ የሶማሊያና የሌሎች አፍሪካውያን ማህበረሰብ አባላት እንዲመርጡ ለማድረግ በበጎ ፍቃድ አስተባባሪነት የተሳተፉ ወደ 100 የሚደርሱ የተለያዩ አገር ዜጎች መኖራቸውን በጉዳዩ ዙሪያ ያነጋገርኳቸው ገልጠውልኛል። ሁሉም አስተባባሪዎች በኩል ደረጃ ይሳተፋሉ ባይባልም እንደ ቤተልሔም ያሉት በግላቸው እንዲመርጡ ያግባቧቸው ሰዎች ምን ያህል እንደሆኑ ጠይቂያቸው ነበር። እንዲህ መልሰዋል ቤተልሔም።
ለምሳሌ በስልክ በመደወል ብቻ maybe 200 ወይ 300 ሰዎች ለበለ እኔ በግሌ የደወልኩት ከዛ በላይ ግን ልክ ቅስቀሳው ሲጀመር በየቅዳሜው ቅዳሜው አንድ የኢትዮጵያዊ የሆነ ሱቅ አለ ማርት የሚባል የኢትዮጵያዊ የሆነ ሱቅ አለ ማለዳ ማርት ይባላል። እዛ ቅዳሜ ከጠዋት ጀምሮ እስከ ከሰዓት በኋላ ድረስ እየሄድኩኝ ለሶስት ለአራት ያህል ቅዳሜዎች እሰጥ ነበር ወረቀት። እዛ መተው እንጀራ ለሚገዙ ምግብ ለሚገዙ አላልም አንዳንድ ነገር ለሚገዙ ሰዎች ሲመጡ እዛ ሆኜ ካልተመዘገቡ እንዲመዘገቡ ሰጥቻለሁኝ እንደዚህ አርጉ ብዬ። ከተመዘገቡ ደግሞ በዚህ ጊዜ ነው ምርጫው እዚህ ሀገር አሜሪካን ሀገር ቀደም ብሎ መምረጥ ይቻላል። አንድ 3 ሳምንት ያህል የቀደም ብሎ መምረጥ ይቻላል በሚል 3 ሳምንት ነበረኝ እና ይሄን አርጉ በማለት ለ3 ለ4 ቅዳሜዎች እዛ ሆኜ ከብዙ ሰው ጋር ተገናኝቻለሁ ኢንፎርሜሽን በመስጠት ማለት ነው። በሱ እንደው በግምት ያህል አይ ቲንክ በሱ በማድረግ ብዙ ሰው አግኝቻለሁ ማለት እችላለሁ። ከስልክ መደወሉ ይልቅ ከብዙ ሰው ጋር ተነጋግር ያለው ያው እዛው በመሆንና ሰውን በማግኘት ነው።
ይህን ያህል ሰው መርጧል ብሎ ለመናገር አስቸጋሪ በመሆኑ ማወቅ ባይቻልም ብዙ ሰው ስለሰማ መርጧል የሚል እምነት እንዳላቸው ቤተልሔም ይናገራሉ።
እንዳልከው ይሄን ያህል ሰው ለማለት ሆኗል ይሄን ያህል ሰው ወጥቷል ማለት ያስቸግራል ግን በብዙ አቅጣጫ ሰው ስለሰማው እንደሱ ስለ ያው በስልክ በመደወል በቤተክርስቲያንም በኩል እንዲነገር የኢትዮጵያኖች የሆኑ ምግብ ተጨበበ በመናገር እዚህም ደግሞ አትላንታ ውስጥ ያሉ 3-4 የሆኑ የሬዲዮ ፕሮግራሞች አሉ ቅዳሜና እሁድ የሚዘጋጁ በሱም በኩል ቀርበን ነበረ የተለያየ you know በሚቻል ሁኔታ በሱም በኩል ቀርበን ነበረና ቁጥሩ ይሄን ያህል ነው ለማለት ያስቸግራል ግን ብዙ ሰው መርጧል የሚል ግምት አለኝ አንደኛ ብዙ ነገር ተደርጓ ሁለተኛ ደግሞ ሰው እየገባው ነው የምርጫን አስፈላጊ ነገር እየገባ ነው ምክንያቱም እዚህ ሀገር እስከኖርን ድረስ ታክስ እንከፍላለን ቤተሰብ አለን ልጆች አሉ እና ሰው እዚህ ሀገር እስከኖርን ድረስ እዚህ ሀገር የሚወጡ ህጎች እኛንም ይነካናል የሚል አስተሳሰብ እየገባው ስለሆነ በሱ ምክንያት ብዙ ሰው ወጥቷል እላለሁ እና ወደፊት አላማችን እሱ ነው ወደፊት ያው ስራው በዚህ ያልቅም ከመረጥም በኋላ ምን ያህል ኢትዮጵያዎች ወጥተው መጥተዋል በሚል ነገር ብዙ ስራውን ጀምረን አንድ ቀን እንደዚያ ነገር ስትጠይቁን ሰዎች ይሄን ያህል ሰው ወጥቷል ብለን ለመናገር ስራው መጀመራችን አይቀርም በዛ በኩል ቁጥሩ እንዲታወቅ ማለት ነው።
ሃና ጆይ ገብረስላሴም በቤተልሔም ሐሳብ ተስማማለች። ብዙ ሰው የድጋሚው ምርጫ እንደነበረ የማያውቅ መሆኑን ተቀሳለች።
We don't have that exact data yet. You know, we'd have to go back and look at that through hopefully working with the counties voter offices. But I will say this, I can tell you that I know for sure we made a difference because I guarantee you that most of the people we talked to voted. When we first were talking to them, they didn't even know they had to vote again. They didn't know that there was a runoff election. They didn't think they had to vote because
ምን ያህል እንደመረጡ መረጃው ስለሌለን አናውቅም። ወደ አውራጃው የምርጫ ቢሮ ተመልሰን እንደገና መረጃውን መመልከት ይኖርብናል። በእርግጠኝነት የምነግርህ ነገር ግን ብዙዎቹ ድጋሚ ምርጫ እንደነበረ አላወቁም። በድጋሚ ምርጫ መሳተፍ እንዳለባቸው አያውቁም ነበር። በዚያ ላይ በዚህ አይነቱ የድጋሚ ምርጫ መሳተፍ የተለመደ ነገር አይደለም። ያንን ማስተማር ትልቅ ድርሻ ነበረው። እናንተ ባስነግሩን ኖሮ እኮ መምረጥ እንዳለብን አናውቅም ነበር። በፍጹም አንመርጥም ነበር ይሉናል። ስለዚህ ቡድናችን ብዙ ሰዎች ዘንድ መድረስ ነበረበት።
ሃና ምርጫውን ለማሸነፍ ያልተደረገ የጥረት አይነት አለመኖሩን ትናገራለች። ለምርጫው ዘመቻ መቀስቀስ ብቻ ሳይሆን በምርጫውም ቀን አቅመ ደካሞችንም እስከ ማጓጓዝ የደረሰ ተሳትፎ እንደነበራቸው አስረድታለች።
Our group was able to connect with so many people. We took an 87-year-old woman to the polls. We met her through phone banking and we drove her to the polls to go vote. That's the type of connections we made. An 87-year-old Eritrean woman. And she wasn't going to vote, you know, because she didn't have a ride and all this kind of stuff. She had a replacement hip, like all this stuff. And we were able to connect with her through phone banking and through our coalition. That's just one example.
የሰማንያ ሰባት ዓመት ባልቴት ነው ወደ ድምፅ መስጫ ጣቢያው የወሰድነው። ሴትዮዋን ያገኘናቸው በመረጃ ቋታችን አማካኝነት ካገኘናቸው የስልክ ቁጥሮች ነው። ሴትዮዋ ድምፅ እንዲሰጡ በመኪና ይዘን ነው ወደ ድምፅ መስጫ ጣቢያው የወሰድናቸው እና እንደዚያ አይነት ግንኙነት ነበር የፈጠርነው። ባንነግራቸው ኖሮ አይመርጡም ነበር። መኪና የላቸውም። በዚያ ላይ የእግር ታፋቸው ላይ የቀዶ ጥገና ተደርጎላቸዋል። ስለዚህ ይሄ አንዱ ምሳሌ ነው። እንደዚህ አይነት ብዙ አሉ። ይሄን ያደረግነው ሁላችንም በጋራ ሆነን ስለሰራን ነው። አንዳችን ባንኖር ኖሮ ይሄ ሁሉ ተገጣጥሞ አይሳካም ነበር።
ከእንግሊዝኛ ቋንቋ በተጨማሪ በሌሎች የአገር ውስጥ ቋንቋዎችም የተሰራጩ የምርጫ ቅስቀሳ ወረቀቶች እንደነበሩም ሃና ተናግራለች።
We dropped off language specific material. So we were dropping off door hangers in Amharic. We were putting up signs around town in Tigrinya, even in Oromo, and then we were putting them up at the markets.
and everything. So I think that's really important too, to note that we had language specific materials.
በየቦታው የምንበትናቸውና በተለያዩ ቋንቋዎች የተዘጋጁ የህትመት ውጤቶችም ነበሩ። በአማርኛ፣ በትግርኛ፣ በኦሮምኛ ጭምር የተዘጋጁ በየበሩ በተለያዩ ከተሞች መንገድ ዳርና ገበያዎች አካባቢ አስቀምጠናል። ያ ሰዎች የበለጠ ግንዛቤ እንዲኖራቸው ያደረግነውን ጥረት ያሳይ ይመስለኛል።
ትውልደ ኢትዮጵያውያኑ ወጥተው እንዲመርጡ ስልክ ከሚደውሉላቸው አንዷ የሆኑትን ወይዘሮ ቤተልሔምን ሰዎች በቋንቋቸው ሲደውልላቸው ምን ስሜት እንደሚፈጥርባቸው እንዲነግሩኝ ጠይቂያቸው ነበር። ምን ይሉ ነበር? ኢትዮጵያውያን ለምሳሌ ሲደውሉላቸው ወይ ስታገኛቸው በመርጫ ተሳተፉ ስትሏቸው ምን ምላሽ ነበር የሚሰጧችሁ? ኢትዮጵያውያን ወይ ኤርትራውያን ቢሆኑ
ብዙዎቹ በጣም ይገርማቸው። ምክንያቱም ያው እዚህ ሀገር ምረጡና ውጡ ሲባል የዚህ ሀገር ሰዎች ነው የሚደውሉት ማለት በእንግሊዝኛ አንቋ ማለት ነው። ግን የራሳቸው ሰው እየደወለ እኔ ለምሳሌ አንድ ሰው በደውል ስማቸው ወይዘሮ ሰላማዊት ከሆነ ስደውልላቸው ወይዘሮ ሰላማዊት አሉ ወይ ስል በቃ በጣም የደስ የአለጋገራቸው አው እኔ ነኝ እኔ ደግሞ ከዛ በኋላ እንደምን ዋሉ ስል በአማርኛ እግዚአብሔር ይመስገን ደህና ነኝና በጣም በስልክ ነው የምናገረው። ግን ያስታውቃል የፊታቸው እንደ ደስ እንደሚላቸው ያስታውቃል በድምጻቸው ብቻ። ምክንያቱም ቅድም እንዳልኩ እንደዚህ አይነት ነገር ተርጎ አይታወቅም። ምርጫ ወጥ ሲባል ያው በእንግሊዝኛ ነው የዚህ ሀገር ሰው የሚደውልላቸው። ግን የራሳችን ሰው በምናገው ቋንቋ በአማርኛ ሲሆን በጣም ብዙ ሰው በጣም ነው ደስ ያለው። አንደኛ ለመነጋገር በጣም ደስ ባቸዋል። ሁለተኛ ደግሞ ጥያቄ ካላቸው አንዳንድ ነገር ካልገባቸው የራስን ሰው መጠየቅ በጣም ደስ ይላል። ቋንቋውም ሁሉ ነገር ስላለ እና አንዱ ደስ ያለኝ ነገር እሱ ነው። እንደዚህ መገናኘታችን በአማርኛ ስናወራ እንደዚህ ነው ስንላቸው ብዙ ሰዎች እንደዚህ እንደምታረጉ አላወቅም ነበር። በጣም ደስ የሚል ነገር ነው። የሀገሬ ሰው ማከደወለ እመርጣለሁ፣ አንቺ ደውለሽ ምረጥ ካልሽኛ የሀገሬ ሰው እንዴት እንብላለው? አታስቢ፣ ችግር የለም። እኔም ብቻ ሳልሆን ለባለቤቴም ለልጆቼም ለማቀው ሰው ሁሉ ውጡና ምረጡላለው በሚል በጣም ደስ በሚል ሁኔታ ነበር የምናረገው።
በመጨረሻም በውጤቱ ደስተኛ መሆናቸውን የገለጹት ቤተልሔም የመሰናበቻ መልእክት ያላቸው መስለዋል። ትውልደ ኢትዮጵያውያን ኤርትራውያኑም ሆኑ ሌሎች የማህበረሰቡ አባላት በምርጫ መሳተፍ ከሚሰጠው መደበኛ ጥቅም በተጨማሪ የመምረጥ መብት በነጻ የመጣ መብት ሳይሆን ጥቁር አሜሪካውያን ዋጋ የከፈሉበት ልዩ መብት ስለሆነ በዚህ ሀገር የሚገኙ አፍሪካውያን እንደቀላል ሊመለከቱት የማይገባ መሆኑን ቤተልሔም ተመስገን ፍለሚንግ ይናገራሉ።
አቅድም እንዳልኩት በጣም ደስ ብሎኛል ስለ ውጤቱ። አንተንም ጊዜ ወስደህ ይሄንን ጥያቄ ስለጠየከኝ አመሰግናለሁ። እና ይሄንን ለሚሰሙ ሰዎች የምለው የትም ሀገር እንኖር አንዳንድ ነገር የምርጫን ያህል ነገር ለምሳሌ የምሳሌ ልወስድና በጣም አስፈላጊ የሆነ ነገር ነው። ቅድምም እንዳልኩት መምረጥ አለብን። በተለይ አሜሪካን ሀገር ሰዎች ለምርጫ እድል እንዲያገኙ ብዙ የዚህ ሀገር ሰዎች ጥቁር አሜሪካኖች ተገድለዋል፣ ተደብድበዋል፣ ተመተዋል። ለምን ወጥተው ለመምረጥ ሲፈልጉ አይ እናንተ ጥቁር ስለሆናችሁ መምረጥ አትችሉም ተብለው እነሱ ደግሞ እዚህ ሀገር እስከመኩን ድረስ መምረጥ አለብኝ ብለው ታግለው ቅድም እንዳልኩት ያው ሞተዋል፣ ቆስለዋል፣ ተገርፈዋል። ግን እኛ እዚህ ሀገር ስንመጣ እነሱ ላደረጉት ስራ እነሱን በማሰብ እና እነሱ ለመሞቱበት አላማ ለመደገፍ እነሱን እያሰብን በተቻለ መጠን እዚህ ሀገር ስንኖር ልክ እንደ ሌላው ሰው ማድረግ ያለብን ነገርን ማድረግ አለብን እና ምርጫው አንድ ነገር ነው እና በተቻለ መጠን መምረጥ ግዴታችን ነው እላለሁ። እና ወጥተውም ለመረጡ ሰዎች
ሰምተውንም ይሄን ነገር ማለግ አለበት ላሉት ሰዎች በዚህ አጋጣሚ ማመስገን እፈልጋለሁ። ስራው ችግር የለውም፣ ስራው ይሰራል። ግን እነሱ ባይመርጡ ኖሮ ውጤቱ አያምርም ነበር። እና ውጤቱ የሆነው ሁላችንም ወጣን ስለመረጥን ነው። እና በዚህ አጋጣሚ እነሱን በጣም ማመስገን እፈልጋለሁ። አንተንም አመሰግናለሁ። እግዚአብሔር ይስጥልኝ።
እኔም ወይዘሮ ቤተልሔምን በጣም አመሰግናለሁ። እንዲሁም ወይዘሪት ሃና ገብረስላሴና ጋዜጠኛ ዳዊት ከበደ ወይሳንም ምስጋናዬ ይድረሳቸው። እናንተም አድማጮች እንዲሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልኝ።